B-O-A. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም ጤና ይስጥልኝ፣ እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ ጋቢና ቪኦኤ የእሁድ ምሽት ግንቦት 22 2013 ዓ.ም መሰናዶ ጀምሯል። ለዛሬ በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ሁለቱን ያነቃቃሉ ያልናቸውን ይዘንላችኋል። መርሃ ግብሩን በመምራት ኤደን ገረመው ከአቀናባሪያችን ኤልያስ አስማረና ከምሽቱ ዋና አዘጋጅ ሰለሞን አባተ ጋር በመሆን አብራችሁ አመሻለሁ። ሳምንት ከተደመጡና በድጋሚ ቢሰሙ ብለን ከያዝነው የመጀመሪያው ቃለ መጠይቅ ነው። የጎርጎሮሳውያኑ ግንቦት ወር በዩናይትድ ስቴትስ የአእምሮ ጤና ግንዛቤ ወር በሚል ይታወቃል። ከአእምሮ ጤና ጋር የተያያዙ ውይይቶች፣ ማስገንዘቢያዎችና ግኝቶችም ይፋ የሚደረጉበት ወር ነው። ይህን እንዳስተዋሽ ዘንድ በኢትዮጵያ ያለው የአእምሮ ጤና ግንዛቤ ምን ይመስላል ሲል ሀብታሙ ስዩም ባለሙያ ጠይቋል። ባለሙያዋ ራሷን ከምታስተዋውቅበት ይጀምራል።
ስሜ ዶክተር አዜባ ሳምናው ይባላል። አሁን መሰራው በአዲስ አበባ ዩኒቨርሲቲ የሳይካትሪ ዲፓርትመንት ላይ በረዳት ፕሮፌሰርነት እና በአእምሮ ሕክምና ስፔሻሊስትነት አገለግላለሁ። በዚህ ቦታ ለአንድ አመት ያክል ሰርቻለሁ። ከዚህ ቀደም ደግሞ በደብረ ማርቆስ ዩኒቨርሲቲ እና በከተማው ባለው ሪፈራል ሆስፒታል ለሶስት አመት ያክል ሰርቻለሁ። ስለጋበዛችሁኝ በጣም አመሰግናለሁ።
እኛም በጣም እናመሰግናለን። እንግዲህ ዛሬ እንድንወያይ መረጥነው ርዕስ የአእምሮ ጤናን የሚመለከት ነው። የመጀመሪያውን ጥያቄ ላስቀድም። በተለምዶ አንድ ሰው የአእምሮ ጤናው ተዛብቷል የሚባለው ጨርቁን ቀዶ ጎዳና በሚወጣ ጊዜ ነው ይባላል። በስነ ልቦና ሕክምና መስኩ ግን ሰፋ ያለ ትርጉም ያለው ይመስለኛል። የአንድ ሰው የአእምሮ ጤና ተዛብቷል የሚባለው መቼ ነው?
እንዳልከው እንግዲህ የአእምሮ ጤናና አእምሮ ህመም ሲታሰብ ብዙ ጊዜ ጎላ ብሎ የሚታየው አይነት ሁኔታ አለ። ነገር ግን ያው በጣም ብዙ አይነት የአእምሮ ህመም አይነቶች አሉ። በዋናነት አንድ ሰው አእምሮ ህመም አለበት ብለን የምንናገረው ሁለት ምክንያቶችን እናያለን። አንደኛው የቀን ተቀን ህይወት ላይ ያሳደረው ተጽዕኖ ምን ያክል ነው፣ አንድ የስነ ልቦና ችግር ብለን እናያለን። ሁለተኛው ደግሞ ምን ያክል ሰውየውን ረብሾታል ወይ ግለሰቧን ረብሾታል የሚለውን እናያለን። እዚህ በእነዚህ በሁለት ምክንያቶች በአንዱ ወይም በሌላ ወይም ሁለቱም አንድ ጊዜ በሚሆኑበት ጊዜ የአእምሮ ህመም ሊኖር ይችላል ብለን ምርመራ እናደርጋለን። ይህንን ስናይ እንግዲህ በብዛት የሚታዩ የአእምሮ ህመም አይነቶች አሉ። ከፍተኛ የድብርት ህመም፣ ከፍተኛ የጭንቀት ህመሞች አሉ። ከዛ ደግሞ ትንሽ ከፋ ያሉ ብለን ደግሞ የምንመድባቸው ከበድ ያሉ የአእምሮ ህመሞችም አሉ። ስለዚህ ሁሉንም አይነት ያጠቃልላል ማለት ነው።
እንግዲህ ኢትዮጵያ ውስጥ የአእምሮ ጤናን በተመለከተ ትክክለኛ ያልሆኑ ግንዛቤዎች እንዳሉ ይሰማል። እርስዎ በስራው ጸባይ እየሰሟቸው ትክክለኛ ያልሆኑና ሊቀረፉ ይገባሉ የሚባሉ አመለካከቶችና ግንዛቤዎች ካሉ የተወሰኑትን ቢጠቅሱልን።
አንደኛው በብዛት ያለው አመለካከት ምናልባት ሊጎዳን የሚችለው ብዬ ማስበው አንድ ሰው አእምሮ ህመም ካጋጠመው አይድንም የሚል አይነት አመለካከት አለና ነገር ግን ቶሎ ወደ ህክምና ከተመጣ እንዳልኩትም ደግሞ የተለያየ ደረጃ ያላቸው ህመም አይነቶች ስላሉ ህክምና ካገኙ የመሻሻል አንዳንዶቹም የመዳን ስላላቸው ህክምናው እንደ ማንኛውም የሌላው ህክምና መደረግ የሚችል እንደሆነ መገንዘብ ይኖርብናል። ሌላው በብዛት ያው የአእምሮ ህመሞችን ከመንፈስ ጋር የማያያዝ ነገር አለ። በዛም ምክንያት ብዙ ሰዎች ወደ ህክምና ከመምጣት ይልቅ ወደ ባህላዊ እና ወደ ሃይማኖታዊ ህክምና ቦታዎች ይሄዳሉ። ነገር ግን እነዚህ ነገሮች አቀናሽቶ ማድረግ የሚቻል በመሆኑ አንዳንድ ሰዎች ለምሳሌ ጸበል ይሄዱና የጸበል ከሄድኩኝ ህክምናው ማድረግ አልችልም ይላሉ። ነገር ግን ሁለቱም አብሮ መሄድ የሚቻል እንደሆነ ከዚህም በፊት አይተናል እና ሁለቱን በተጓዳኝ ለማድረግ መሞከር ቢቻል ጥሩ ነው ብዬ አስባለሁ። ሌላው እንግዲህ ያው አእምሮ ህመም አላቸው ተብሎ የሚገመቱ ሰዎች ወይም ደግሞ እንዳላቸው የታወቁ ሰዎች ስራ መስራት የማይችሉ፣ ከማህበረሰብ ጋር መቀላቀል የማይችሉ አድርጎ ያያል ሰው። ነገር ግን ቅድም ካልኩትም ጋር በተያያዘ መልኩ ህክምና ማድረግ ማሻሻል ማዳን የሚቻልበት ሁኔታ ስላለ ሰዎች አይምሮ ህክምናቸውንም እያደረጉ ለማንኛውም አይነት የማህበራዊ ግንኙነትን ስራን ለማካሄድ የሚችሉበትን አቅም ማስገኘት የሚቻል ይሆናል። እነዚህ ማንዋናቸው ይመስለኛል።
ጥቂት የማይባሉ ወጣቶች ድብርት፣ የጠበኝነት ስሜት፣ በራስም ሆነ በሌላ ሰው ላይ ጉዳት ለማድረስ መፈለግ አይነት ስሜቶች ውስጥ መኖራቸውን ይነግሩናል፣ ሲናገሩም እንሰማለን። እነዚህ ስሜቶች ከአእምሮ ጤና መታወክ አዝማሚያዎች ጋር የሚገናኙ ናቸው ወይ?
ራስን መጉዳትን እና ራስን ለማጥፋት መሞከርን ወይም ማሰብን በተመለከተ በአብዛኛው ከአእምሮ ጤና ችግር ተያይዞ ሊነሳ ይችላል። ያ ሁሉንም ባይባልም ነገር ግን ራስን ለማጥፋት ማሰብ መሞከር፣ ራስን መጉዳት ምናልባት ከጀርባው በተለይ ደግሞ ከፍተኛ የድብርት ወይም ድባት የምንለው ሌሎች የአእምሮ ህመም አይነቶች ተለያዩ ሱስ አምጪ ነገሮችን አብዝቶ መጠቀምን ጨምሮ ሊያያዙ ይችላሉ እና አመላካች ሊሆን ይችላል። ጠበኝነት ያልከው ግን በጣም ሰፊ የሆነ ነገር ነው እና በለጠ በግለሰብ ደረጃ እያንዳንዱ ማየት ሊያስፈልግ ይችላል። ለመጣ ምንድነው ምክንያቱ የሚለውን ነገር አንዳንድ ሰዎች ያው የተለያየ አይምሮ ጤና ችግር ሲኖራቸው ከዛ ጋር በተያያዘ መልኩ ጠበኝነት ሌሎች ሰዎችን ለመጉዳት የሚፈልግ ነገር ሊኖር ይችላል። ነገር ግን ይሄን ከወንጀልም ጋር የተያያዘ መታየት ያለበት ነገር ስለሆነ በግለሰብ ደረጃ እያንዳንዱ ሰው ለምን ወደዛ አይነት ባህሪ ውስጥ ገባ የሚለው ጥልቅ የሆነ ምርመራ የሚያስፈልገው ጉዳይ ይሆናል። እንዲሁ በደፈናው የአእምሮ ጤና ችግር ነው ማለት ይከብዳል።
ስለ ከባቢያዊ ጉዳዮች ትንሽ እንነጋገር፣ ምናልባት በሰዎች የአእምሮ ጤና ላይ ሊያመጡት ስለሚችለው ጫና ለመወያየት ያመቸን ዘንድ። ዶክተር አዜብ እርስዎም እንደሚያውቁት በመላ ዓለም ላይ የኮቪድ-19 ቫይረስ የተወው ጫና አለ። ኢትዮጵያን በመሰሉ ሀገራት ደግሞ ጦርነት፣ የፖለቲካ አለመረጋጋትን የመሰሉ ጉዳዮች በዜጎች ላይ የሚተዉት ስነ ልቦናዊ ጫና እንዳለም ይገመታል። እነዚህን ጫናዎች እንዴት ነው መመከት የሚቻለው? ዜጎች የአእምሮ ጤናቸውን ለማሻሻል ማድረግ የሚገባቸው ተብለው የሚመከሩ ጉዳዮች አሉ?
ትክክል ነው። እንግዲህ ቅድም የአእምሮ ጤናን ጉዳይ ስናነሳ ብናነሳው ጥሩ የሆነው ለምን ይመጣል የሚለውን ማየት ነው። የአእምሮ ጤና ችግር ለምን ይመጣል የሚለውን ስናይ ሶስት ነገሮች ማየት ይቻላል። አንደኛው ባዮሎጂካል የምንለው አለ። ምናልባት ከሰውነት አካሄዳችን ጋር ተፈጥሯዊ ነገሮች ጋር የሚያያዝ ሊሆን ይችላል። ስነ ልቦናዊ አለ። ከዛ ደግሞ ማህበራዊና ባህላዊ የሆኑ ጉዳዮችም አሉ እዛ ውስጥና እንዳልከው በአካባቢያችን የሚገኙ ማንኛውም አእምሯችን ላይ ጫና ወይም ስነ ልቦናችን ላይ ጫና የሚያሳድሩ ነገሮች በሙሉ የአእምሮ ጤናችን ላይም ጫና ያሳድራሉ። እና እንደ ጠቀስከው የኮቪድ-19 እንዲሁም የተለያዩ ግጭቶች እና ጦርነቶች በሚኖሩበት ጊዜ ሁላችንም ላይ በተለያየ ደረጃ ተጽዕኖ ያመጣሉ። እንግዲህ ቀጥታ ግለሰቡ ላይ ወይም ግለሰቧ ላይ የደረሰ ጥቃት አደጋ በሚኖርበት ጊዜ ጫናው ከፍተኛ ይሆናል። ከዛ ደግሞ ያንን ጥቃት ወይም አደጋ ህመም በቅርብ ያየ ሰው፣ በቅርብ ዘመድ ጓደኛ ላይ ሲደርስ ያየ ሰው ወይም ደግሞ እንደተፈጠረ የሰማ ሰው እነዚህ ጫናዎች ይደርሳሉ። እኛ ደግሞ በሩቅ ሆነን በቴሌቪዥንም በምንም በሚዲያ የምንሰማቸው ነገሮች ይረብሹናል እንደ ማህበረሰብ ማለት ነው። ብናደርግ ጥሩ የሚሆነው የሚለውን ለየደረጃው የተለያየ አይነት እገዛ ሊያስፈልግ ይችላል። አንዳንድ ሰዎች በተለይ ዳይሬክት ጫና የደረሰባቸው ሰዎች የበለጠ እገዛ ሊያስፈልጋቸው ይችላል። በተለይ አደጋ አሁንም ያለ ከሆነ ለምሳሌ በግጭት ቦታ ላይ የሚኖሩ ሰዎች ከሆኑ ደህንነታቸው እስካልተጠበቀ ድረስ ጫናው ይቀጥላል ማለት ነው። ስለዚህ ቅድሚያ የሚሰጠው ለጊዜ ደህንነትን አስቀድሞ ነው። ደህንነትን የሚፈጠርበትን መንገድ እነሱን ደህንነት የሚሰማቸው ሁኔታ መፍጠር ይፈልጋል እና ይሄ ባለሙያዎች ከህክምና ባለሙያዎችም ወይም ከስነ ልቦና ባለሙያዎችም ባለፈ የብዙ ሴክተሮች ርብርብ የሚፈልግ ነው የሚሆነው። ከዛ በኋላ ከደህንነት በኋላ ያው ቤዚክ የሚባሉ ልብስ፣ መጠለያ፣ ምግብ የመሳሰሉ ነገሮች መሟላት ይኖርባቸዋል። ጤናም እዛ ውስጥ ይካተታል፣ የአካላዊ ጤና። ከዛ ግን ራቅ እያለ ሲሄድ ደግሞ በተለይ ከሚዲያ ጋር በተያያዘ ያው ሚዲያዎች ኃላፊነት የተሞላው ዘገባ ማካሄዳቸው ጠቃሚ ይሆናል። ምክንያቱም እያንዳንዱ የምንጠቀማቸው ቃላቶች በተለይ በሚዲያ የሚተላለፉት የማህበረሰቡ ጤና ላይ ከፍተኛ የሆነ ተጽዕኖ ስለሚያሳድሩ ማለት ነው እና ጥንቃቄ ማድረግ ይፈልጋል። እዛ ባለፈ የማህበረሰቡን ደግሞ ስንመለከት የምንሰማቸውን ወይም ደግሞ መረጃ የሚሰጡን አካላት ወደ መገምገም፣ ዜናዎችንም ደግሞ የምናዳምጥበትን ጊዜ መገደብ ምክንያቱም ሁሉ ጊዜ በተለያየው በዚህ ጊዜ ስልካችን ላይ ሁሉ ነገር ስላለ ዜና በቀላሉ ምናገኝበት ስለሆነ ሁሉ ጊዜ ማየት ፍላጎት ይኖረን ይችላል። ነገር ግን ጊዜ መመደቡ ጥሩ ይሆናል። ሙሉ ቀን ያ እዛ ውስጥ ሆነን ስራችንን ነው ኑሯችንን ለመምራት የሚያቅት ሁኔታ ውስጥ እንዳንገባ ሰስን ሚዲያዎችን መገምገም፣ ጊዜ መስጠት፣ ከዛ ደግሞ እርስ በርስ ደግሞ የምንወያይበት ሴፍ ነው የምንለው ኢንቫይሮንመንት መፍጠር፣ ተመሳሳይ ችግር የደረሰባቸው ሰዎች ጋር መወያየት፣ እነዚህ ጠቃሚ የሆኑ ነገሮች ናቸው። ከዛ ባለፈ ግን እነዚህን ነገሮች ተጠቅመው በተለይ ከግጭት ጋር በተያያዘ ሁኔታ ተደጋጋሚ ትዝታዎች የሚረብሻቸው ሰዎች፣ በጣም ከፍተኛ የድብርት ስሜት ወይም የፍርሃት ስሜት ያላቸው ሰዎች ግን የበለጠ እርዳታ ሊያስፈልጋቸው ስለሚችል ከባለሙያ ጋር መመካከር ጥሩ ሊሆን ይችላል።
እጅግ በጣም አመሰግናለሁ ዶክተር አዜብ አሳምነው። የአእምሮ ጤናን በተመለከተ እየተወያየን ነበረ። የጎርጎሳውያኑ ግንቦት ወር የአእምሮ ጤና ግንዛቤን ማስጨበጫ ወር ተብሎ ነው እንግዲህ የተሰየመው። ከግንዛቤ ማስጨበጥ ጋር በተያያዘ ኢትዮጵያ ውስጥ ሊደረጉ የሚገቡ ማህበረሰቡ የበለጠ ስለ አእምሮ ጤናና ስለ ተያያዙ ጉዳዮች እንዲረዳ ቢደረጉለት ወይም ቢሞክራቸው የሚባሉ የተወሰኑ ሀሳቦችን ቢያካፍሉኝ።
እንግዲህ ያው እንደተጠቀሰው የአእምሮ ጤና ግንዛቤ ማስጨበጫ ጊዜ ስለሆነ ሁሉም ሰው በዚህ ጉዳይ ላይ ያለውን ግንዛቤ ለማስፋት ሙከራ ማድረግ ይኖርበታል ብዬ አስባለሁ። በተለይ በአብዛኛው የሚከሰቱት አይነት የአእምሮ ጤና ችግሮች ምን አይነት እንደሆኑ ማወቁ ጠቃሚ ይመስለኛል። እንዲሁም የአገልግሎት የሚሰጥባቸውን ቦታዎች ማወቁ ከዚህ ባሻገር የተለያዩ ውይይቶችን ማድረግ ጥሩ ይመስለኛል። የተለያዩ እንቅስቃሴዎችን ማያለው በእኛም ሀገር ውይይቶችን ለማካሄድ በአእምሮ ጤና ዙሪያ ውይይቶች እንግዲህ ትልቅ ውይይቶች ሊኖሩ ይችላሉ፣ ግን ከቤተሰብም ይጀምራሉ። ቤተሰብ ውስጥ የምናደርጋቸው ግልጽ የሆኑ ውይይቶች አእምሮ ጤናን ለማስጠበቅ ረገድ ምን አይነት እንቅስቃሴ እያደረግን ነው በቤታችን በአካባቢያችን የሚሉ ውይይቶች እና በተለይ ደግሞ የበለጠ የተጎዱ እንደሆኑ የምናውቃቸውን ሰዎች በምን መልኩ እያገዝን ነው ወይስ ማገዝ እንችላለን የሚለውን ነገር ውይይት ቢኖር ጠቃሚ ነው ብዬ አስባለሁ። እንግዲህ እነዚህ ጀነራል ሀሳቦች ናቸው። የበለጠ ደግሞ ምክር የሚያስፈልግባቸው ሁኔታዎች ባለሙያዎችን እገዛ ለማግኘት ባለሙያዎችን ቢያማክሩ እላለሁ። ከዚህ በተጨማሪ ያው ቅድም መጀመሪያ የጠቀስኳቸው ነገሮች አእምሮ ጤና እንደ ማንኛውም የጤና ችግር መታከም የሚችል ነገር ሊሆን ስለሚችል ከተለያዩ ማህበራዊ እና የስራ ሁኔታዎች ማግለሉ ቀርቶ ማቅረቡ እንደ የቤት ስራ ሁላችንም ብንወስደው ጥሩ ይመስለኛል።
በድጋሚ እጅግ በጣም አመሰግናለሁ ዶክተር አዜብ አሳምነው። የአእምሮ ጤናን በተመለከተ ለአሜሪካ ድምፅ አድማጮች ተያያዥ ሀሳቦችን ስላካፈሉ በእጅጉ አመሰግናለሁ። መልካም ምሽት ይሁንልዎት።
እኔም አመሰግናለሁ። መልካም ምሽት።
አንቺ አንቺ ላንቺ ፍቅር አንቺ ፍቅር Yeah.
ጋቢና ቪኦኤ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። ኮቪድ-19 እና የአየር ንብረትን የመሳሰሉ ድንበር ተሻጋሪ ቀውሶች ዓለም አቀፍ ማህበረሰቡን በፈተኑበት በዚህ ወቅት የአፍሪካ ወጣቶች ከአህጉራቸው አልፎ ለዓለም ህዝብ ተስፋ መሆናቸውን በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር የሆኑት ሊንዳ ቶምሰን ግሪንፊልድ ተናግረዋል። አምባሳደር ግሪንፊልድ ይህን ያሉት የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በየአመቱ በሚያዘጋጀው እና በእንግሊዝኛ ምህጻረ ቃሉ ያሊ ብሎ በሚጠራው የአፍሪካ ወጣት መሪዎች የልምድ የመለዋወጫ መድረክ የተመሰረተበትን 10ኛ አመት ክብረ በዓል አስመልክቶ ረቡዕ ዕለት በድረገጽ አማካኝነት በተዘጋጀ ጉባኤ ላይ ነው። ለመሆኑ ያሊ ለአፍሪካ ወጣቶች ምን ተቀመ ስትል ስመኝሽ የቆየ ኢትዮጵያን ወክለው በያሊ ከዚህ ቀደም የተሳተፉ ወጣቶችንና የአምባሳደር ግሪንፊልድ ንግግር ጨምራ ተከታዩን አሰናድታ ነበር። በድጋሚ ተሰሙት ዘንድ እንጋብዛለን።
የዛሬ 10 አመት በ2003 ዓመተ ምህረት የአፍሪካ የወደፊት መሪዎች ይሆናሉ ተብሎ ተስፋ የተጣለባቸው ወጣቶች ለመጀመሪያ ጊዜ ተመርጠው ለልምድ ልውውጥ ወደ አሜሪካ ሲላኩ አምባሳደር ሊንዳ ቶማስ ግሪንፊልድ በላይቤሪያ የአሜሪካ አምባሳደር ሆነው እያገለገሉ ነበር። የመጀመሪያ ተሳታፊ ከነበሩት ወጣቶች መካከል ላይቤሪያን ወክለው የተመረጡትን የላኩትም እርሳቸው ናቸው። በመክፈቻው ላይም ተገኝተው ንግግር አድርገዋል። ከ10 አመት በኋላ በድህረ ገጽ አማካኝነት በተለያዩ አመታት የያሊ ተሳታፊ ለነበሩ ወጣቶች ንግግር ሲያደርጉም ለአመታት ከያሊ ጋር የዘለቀው ቁርኝታቸው በብዙዎች ዘንድ የያሊ እናት አንዳንዴም የያሊ አያት የሚል ቅጽል ስም እንዳሰጣቸው አምባሳደር ግሪንፊልድ ተናግረዋል።
ልክ እንደ ጥሩ እናት ወይም ጥሩ አያት ስለናንተ ሳውራ ከናንተ ጋር በመቆራኘቴ ልቤ በኩራት ይሞላል። ስለምትሰሯቸው ትልልቅ ስራዎች ስሰማም ከሚሰማኝ የበለጠ ሊያኮራኝ የሚችል ነገር የለም።
ያሊ በ10 አመት ጉዞ 115 ወጣቶችን ከተለያዩ የአፍሪካ ሀገራት ወደ አሜሪካ በማምጣት የልምድ ልውውጥ እንዲያደርጉ አስችሏል። በተለያዩ የትስስር መድረኮች አማካኝነትም ከ21000 በላይ ተሳታፊዎች ሲኖሩት ከግማሽ ሚሊየን በላይ አባላት እንዳፈራም የአሜሪካ የውጭ ጉዳይ መስሪያ ቤት ባወጣው መግለጫ አመልክቷል። ከነዚህ በተለያየ የሙያ መስክ ተሰማርተው ባሳዩት ውጤት የአፍሪካ የወደፊት አመራር ይሆናሉ በሚል ተስፋ ተጥሎባቸው በ2008 ዓመተ ምህረት ወደ አሜሪካ መጥተው ከነበሩ ኢትዮጵያዊ ወጣቶች መሃል ዲና አንተነ አንዷ ናት።
ያሊ ደግሞ በነፍስ ያደረገኝ ፕሮግራሙን አስተንድ በማጥቂ ሞክሊን ኔትወርኪንግ ኦፖርቹኒቲ ላይክ አፍሪካ ብቻ ሳይሆን የሰጠኝ ኦፖርቹኒቲ ኢቭን አዲስ አበባ ላይ ብዙ ኢምፖርታንት ሰዎች ላይ ለስራ የሚያግዙ የሚችል ነው።
ዲና በአሁኑ ወቅት በተለያዩ ክልሎች ውስጥ የሚገኙ እናቶችና ህጻናት የተመጣጠነ ምግብ እንዲያገኙ የሚያግዝ ተቋም ከፍታ ዝቅተኛ ገቢ ያለውን ማህበረሰብ ታገለግላለች። ሴቶች በኢኮኖሚ ራሳቸውን እንዲችሉም ትሰራለች። የያሊ ቆይታዋን ጨርሳ ወደ ኢትዮጵያ ከተመለሰች በኋላም ለተመራቂ ተማሪዎች የሥራ ፈጠራና የሙያ ማዳበሪያ ስልጠና ለመስጠት ከአሜሪካ ኤምባሲ የገንዘብ ድጋፍ አግኝታለች።
ምን ያደርጉልኝ ነው ጃግል ያደረጉ ያሉ ሰዎች ሲሆ ናፍቂባት እሰላው ማይዲፍረንት ዘን ዲስከሽን ስትራግል ማትሪክ አብረውሽ ያሉ ሰዎች ላይክ የነሱን ሰክሰስ ና ማይክራስ ላይክ ኢመክ ኢንካሬጂንግ ለምሳሌ ኒ ቮለንቲሮች ትሬን አደርግ ነበረ ከዩኬ እና ከኢትዮጵያ ተለቅተጠጠ ተማሹ ነው ጌን ያደረግሽን ከበይ ሼርት ዊዝ አዘር ዩ ዳት ወር አክቹሊ ያንገር ከን ዩ ነው ባሉ ማለት።
ሌላው በያሊ ተሳታፊ የነበረ ወጣት አብርሃም እንድሪያስ ነው። በአሁን ወቅት ግሪን አግሮ ሶሉሽን የሚባል አነስተኛ እርሻ ላይ ተሰማሩ ገበሬዎችን ከቴክኖሎጂ ጋር የሚያስተዋውቅ ተቋም ውስጥ ማኔጂንግ ዳይሬክተር ሆኖ ያገለግላል። አብርሃም ያሊ ላይ በመሳተፉ ያገኘውን ጥቅም እንዲህ ይገልጸዋል።
አንደኛ በነበርኩበት ዩኒቨርሲቲ 25 የሚሆኑ ከተለያዩ አፍሪካ ሀገር የመጡ እኔ በተማራሁበት በአግሪ ቢዝነስ ዘርፍ የተማሩ ስለነበሩ ከነሱ የመማር እኔ ብቻዬን የገጠመኝ ነው ብዬ አስብ የነበሩ ቻሌንጆች ሌሎችም ሀገሮች እንደነበሩ የማየት እዚህ የነበሩ ድሎችንም እኔ ያልተጠቀምኩባቸው ሌሎች እንዴት እንደተጠቀሙባቸው የማየት እድሉ ነበር። ሁለተኛ ደግሞ የተመደብንበት ዩኒቨርሲቲ ከሴፍ ዲፓርትመንት ጋር ያዘጋጀው የነበረው ካሪኩለም በተለይ ለዚህ ለግል ቢዝነስ ላይ ለተማሩ ኢንተርፕረነሮች በጣም የሚያሳድግ አይነት ካሪኩለም ነበርና እዚህ ከተመለስን በኋላ ግንኙነታችን አልተቋረጠም። እዛ ሆነን ያቀድነው የነበረ ቢዝነስ ፕላን እዚህ ከመጣን በኋላ ተገብረው ድሮ ከምናስበው አካያይ የተሻለ ኖሮን በተለይ ከፓርትነሮች ጋር እንዴት መስራት እንደሚቻል፣ ፋይናንስ እንዴት ሬይዝ ማድረግ እንደሚቻል፣ ከመንግስት ጋር እንዴት አብሮ መስራት እንደሚቻል ትልቅ እድል ፈጥሮልናል። በተለይ ደግሞ እንደ እድል ማየው የያንግ አፍሪካን ሊደርሺፕ ኢኒሼቲቭ የ2016 ተሳታፊ ከነበሩ ኢትዮጵያኖች ጋር የፈጠርነው ጥምረት ጓደኝነት እዚህ ለሁላችንም እድገት አይ ቲንክ ጥሩ ቤዝ ሆኖናል ብዬ አስባለሁ።
አብርሃም አክሎ ያሊ በግል ብቻ ሳይሆን በአጠቃላይ በአህጉሩ ለሚገኙ ወጣቶች ትስስር መፍጠር ትልቅ መድረክ መሆኑ የተሻለ አንድነት እንደሚፈጥር ያምናል።
በአንድ አመት ብቻ የተገናኙ ሳይሆን በተለያዩ አመት ላይ የያሊ ተሳታፊ የነበሩ አክሮስ ካንትሪስ የተለያየ ፕሮጀክቶች ሆነ እንደሆነ አቃለሁ። ድሮ የአፍሪካ ሀገሮች ሩቅ ይመስሉ የነበሩት ያህል ሩቅ አይደሉም። እኔ በግሌ 14-15 የአፍሪካ ሀገሮች ላይ ዩኒቨርሲቲ አብረን የነበርን በጣም ጥሩ ጓደኞች አሉኝ። ስለዚህ አሁን ኢትዮጵያ ውስጥ አሁን እየሰራ ያለሁትን ቢዝነስ ዛምቢያ ሀገር ከሚገኝ የያሊ ተሳታፊ 2016 ከነበረ ጋር ለማስፋት አብረን እየሰራ እንገኛለን። ስለዚህ በግሌ ዛምቢያ እንዳይረካኝ ሌሎችም ሀገሮች ኬንያ አሉ ሌሎች ፓርትነር ለመሆን የሚችሉ ጥሩ ጥሩ የቢዝነስ አጋሮችን ፈጥሮልናል። ያሊ አፍሪካን አንድ ዩናይት አድርጎ የተለያዩ ሀገሮች ያሉ የያሊ ተሳታፊዎች ፕሮጀክት ቀርጸው እንዲፈጸሙ ትልቅ እድል ፈጥሯል ብዬ አስባለሁ።
የያሊን 10ኛ ዓመት ክብረ በዓል አስመልክቶ በተዘጋጀው ጉባኤ ላይ ንግግር ያደረጉት አምባሳደር ግሪንፊልድም አጽንኦት ሰጥተው የተናገሩት የወደፊት ስልጣን ተረካቢ የሆኑ ወጣቶች አዳዲስ የአመራር ስልቶችን በመቀየስ መጪው ትውልድ የሚጋፈጣቸውን ችግሮች ማስወገድ እንዲችሉ ነው።
ከወረርሽኙ በፊት አፍሪካ በዓለም ላይ ፈጣን እድገት ያለው ኢኮኖሚ ሊኖራት የቻለው እንደናንተ ያሉና የሀገራቸውን የወደፊት ተስፋና ስኬት ላይ አስተዋጽኦ በሚያደርጉና አብረውን ለኖሩ ችግሮች አዳዲስ መፍትሄ በሚያመጡ ወጣቶች ምክንያት ነው።
ባለፉት 10 አመታት ውስጥ በያሊ ተሳታፊ የነበሩ በርካታ ወጣቶች ዛሬ በትላልቅ የአመራር ቦታዎች ላይ ይገኛሉ። ሌሎች ደግሞ በስራቸው ዓለም አቀፍ እውቅና አግኝተዋል። ለምሳሌ 5 የያሊ ተሳታፊ የነበሩ የአፍሪካ ወጣቶች በመንግስት ከፍተኛ አመራር ቦታ ላይ እንደሚገኙ የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤቱ ይጠቅሳል። ከሶማሊያ ተሳታፊ የነበረች ወጣትም ወደ ትጥቅ ትግል እንዲገቡ ተደርገው የነበሩ ህፃናትን ከውት ድርና በማውጣት መልሰው እንዲቋቋሙ ላደረገችው ጥረት በ2011 ዓመተ ምህረት ለኖቤል የሰላም ሽልማት ታጭታ ነበር። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
አድማጮቻችን ከኛ ጋር ተነበራችሁ ቆይታ ያመሰግናለን። ዝግጅታችንን እዚህ ላይ አጠናቀቅን። አስተያየቶቻችሁን በፌስቡክ ገጻችን በአማርኛ ላይ በትዊተር ምዱ #ጋቢናቪን በመጠቀም አድርሱን። gabinavi@vn.com ኢሜል አድራሻችንን ተጠቀሙ። ሰለሞን አባተ በፕሮግራም አርቶት ኤልያስ አስማረ በቅንብሩ ኤደን ገረመው መርሃግብሩን በመምራት ከመላው የአሜሪካ ድምጽ ስቱዲዮ ባለሙያዎች ጋር በመሆን አብራችሁ አምሽተናል። በጀመርነው ሙዚቃ እንሰናበታለን። ሰላም ይሁን። I'm not afraid to die.